ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው።
ጤና ይስጥልኝ አድማጮቻችን፣ እንደምን ሰነበታችኋል? ኢትዮጵያን ድምጽ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያሰማውን ሀገር በዚህ ሰሞን የተሰኘ ሳምንታዊ ፕሮግራማችን ጀመርን። ፕሮግራማችን ለመከታተል በድረ ገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። እንደተለመደው የዛሬው ፕሮግራማችን በቀደም ዜና እንጀምራለን። አሸናፊ እንደምን ሰነበታል? አንተ ወደ ዜና አምራለን።
በመላው ዓለም በድረ ገጽ የምትከታተሉን ኢትዮጵያውያንና ትውልድ ኢትዮጵያውያን አድማጮቻችን ጤና ይስጥልኝ፣ እንደምን ሰንብታችኋል? በኢትዮጵያ ጊዜ አቆጣጠር መቶ ረቡዕ ሰኔ 13/2010 ዓ.ም ነው። ዜናውን ከአዲስ አበባ ማንሰማችሁ አሸናፊ ብርሃኑ ነኝ። የሰሞኑ ዋና ዋና የአገር ቤት ዜናዎች፣ ግጭት ለተፈጠረባቸው የደቡብ ክልል አካባቢዎች የሚገኙ አመራሮች ኃላፊነት ወስደው ስልጣን በፈቃዳቸው ሊለቁ እንደሚገባ ጠቅላይ ሚኒስትር አብይ አሳሰቡ፣ ኤርትራ ከኢትዮጵያ ጋር ውይይት የሚያደርግ ከፍተኛ ልዑካን ወደ አዲስ አበባ ልትልክ መሆኑን አስታወቀች የሚሉት ናቸው። ዜናዎች አሉን። ሰሞኑ የአገር ቤት ጉዳዮችም ላይ እንወያያለን። በቅድሚያ ግን ዜናዎችን በዝርዝር በደቡብ ክልል ሲዳማ፣ ወላይታና ጉራጌ ዞኖች እንዲሁም ቀቤና ወረዳ አመራሮች ሰሞኑን በየአካባቢያቸው ለተፈጠሩት ግጭቶች ኃላፊነት ወስደው በገዛ ፈቃዳቸው ስልጣን ሊለቁ እንደሚገባ አመራሮቹ ያንን እንደሚፈጽሙም ያላቸውን እምነት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ ከትላንት ጀምሮ በሐዋሳ፣ ወላይታ ሶዶ እና ወልቂጤ ከተሞች ከየአካባቢዎቹ ነዋሪዎች ጋር ተወያይተዋል። በዛሬው ዕለት ከጉራጌ ዞን ነዋሪዎች ተወካዮች ጋር በወልቂጤ ከተማ ባደረጉት ውይይት ከህብረተሰቡ ለቀረቡ ጥያቄዎች ምላሽና ማብራሪያ ሰጥተዋል። በጉራጌና ቀቤና ህዝቦች መካከል ስለተፈጠረው ግጭት፣ የመሰረተ ልማትና የመልካም አስተዳደር ጉዳይ፣ የጉራጌ ዞን ክልል ይሁን የሚል ጥያቄዎች ለጠቅላይ ሚኒስትሩ ቀርበዋል። ጠቅላይ ሚኒስትሩ የጉራጌ ዞን ክልል ይሁን በሚል ለቀረበው ጥያቄ በሰጡት ምላሽ የጉራጌ ህዝብ በየትኛውም የሀገሪቱ አካባቢ የሚሰራ ታታሪ ህዝብ መሆኑን አንስተው ከክልል ጥያቄ ይልቅ አካባቢያቸውን ማሳደግ ላይ ትኩረት ሊያደርጉ እንደሚገባ አሳስበዋል። ጠቅላይ ሚኒስትሩ በውይይቱ ላይ በአካባቢዎቹ ሰላም ለማምጣትና ህዝብን ለማረጋጋት የሀገር ሽማግሌዎችና የሃይማኖት መሪዎች ከፍተኛ ሚና መጫወት እንደሚገባቸው አውስተዋል። ችግሮች ሲፈጠሩም ስህተትን በስህተት ሳይሆን በይቅርታ በአብሮነትና በአንድነት መንፈስ በመስራት መፍታት እንደሚገባ ጠቁመዋል። የሃይማኖት መሪዎችና የሀገር ሽማግሌዎች ከፖለቲካ አስተሳሰብና ወገንተኝነት መራቅ አለባቸው ያሉት ጠቅላይ ሚኒስትሩ ህብረተሰቡም ዜጎች እርስ በርስ በማጋጨት የፖለቲካ ትርፍ ለማግኘት የሚሞክሩ ኃይሎችን መታገል እንደሚገባው አስረድተዋል። ኤርትራ ከኢትዮጵያ ጋር ገንቢ ውይይት የሚያደርግ ከፍተኛ ልዑካን ወደ አዲስ አበባ ልትልክ መሆኑን አስታወቀች። የኤርትራው ፕሬዚደንት ኢሳያስ አፈወርቂ በየዓመቱ በሚከበረው የሰማዕታት መታሰቢያ ቀን ላይ በቀጥታ ቴሌቪዥን ስርጭት ባደረጉት ንግግር በድንበር ጉዳይ ላይ የሚነጋገር የሀገራቸውን ልዑክ ወደ አዲስ አበባ ለመላክ መስማማታቸውን ተናግረዋል። ሁለቱም ህዝቦች በጋራ ባደረጉት ትግል ነጻነታቸውን በማረጋገጥ ሀገራቱ ብሎም ለአፍሪካ ቀንድ ወሳኝ የሆነ እድገት ለማምጣት በተነሱበት ወቅት ያጋጠመው ጦርነት ባለፉት ዓመታት ያስከተለው አደጋ ከባድ መሆኑን ፕሬዚዳንቱ አንስተዋል። ይህም ጦርነት ባለፉት ዓመታት ኢኮኖሚን ወደኋላ እንዲያሽቆለቁል በማድረግ ሰዎች እንዲፈናቀሉም ምክንያት ሆኗል ብለዋል። በአፍሪካ ቀንድ በተለይም በኢትዮጵያ ከቅርብ ጊዜ ወዲህ እየታዩ ያሉ ለውጦች ገንቢና ትኩረት የሚፈልጉ ናቸውም ብለዋል ፕሬዚደንቱ። ኢትዮጵያ በአሁኑ ሰዓት በሽግግር ላይ ትገኛለች ያሉት ፕሬዚደንት ኢሳያስ በሁለቱ ሀገራት መካከል የህዝብ ለህዝብ ግንኙነት ወደ ነበረበት ለመመለስ ቅድሚያ ተሰጥቶ ይሰራል ብለዋል። ለዚህም በዜና ከመከታተልና ከመቀባበል በዘለለ ያለውን ሁኔታ በቀጥታ ማወቅ ስለሚያስፈልግ እንዲሁም በቀጣይ ሊሰራበት ስለሚገባ የልዑካን ቡድን ወደ አዲስ አበባ እንደሚላክ አስታውቀዋል። በተያያዘ ዜና የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ የኤርትራ ፕሬዚደንት ኢሳያስ አፈወርቂ ለኢትዮጵያ መንግስት የእርቅና ድርድር ጥሪ ለሰጡት ምላሽ ምስጋና አቅርበዋል። በመልእክታቸውም ኢትዮጵያ የኤርትራን የልዑካን ቡድን በታላቅ አክብሮት ተቀብላ ለማስተናገድ ዝግጁ መሆኗን አስታውቀዋል። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከትላንት በስቲያ በህዝብ ተወካዮች ምክር ቤት ቀርበው የመንግስት አፈጻጸም ሪፖርት አቅርበዋል። ከምክር ቤቱ ለደረሱ ጉዳዮችም ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ የሰጡትን ማብራሪያ ከዜናችን በኋላ በሚቀርበው የውይይት ክፍለ ጊዜያችን እንመለስበታለን። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ኃላፊነት ከመጡ በኋላ ለመጧቸው ለውጦች ድጋፍና እውቅና መስጠትን ዓላማ ያደረገ ሰላማዊ ሰልፍ ህዝባችን ቅዳሜ ሰኔ 16 በአዲስ አበባ ሊካሄድ ነው። የሰልፉ አስተባባሪ ኮሚቴ በድጋፍ ሰልፉ ዙሪያ ትላንት መግለጫ ሰጥቷል። በመግለጫው ላይ እንደተመለከተው የሰልፉ ዋና ዓላማ በሀገሪቱ አሁን ላይ የመጣውን ለውጥ በማበረታታት እውቅና መስጠት ነው። በአጠቃላይ ጠቅላይ ሚኒስትሩ ኢትዮጵያን ኢትዮጵያውያን ከጎናቸው መሆናቸውን ለማረጋገጥ ያለ ልዩነት የሚሰለፉበት ይሆናልም ብሏል። በዚህ ሰልፍ ኢትዮጵያ ቀጣይ ሰላሟ እንዲረጋገጥ መላ ኢትዮጵያውያን በዚህ ሰልፍ ላይ በመሳተፍ አጋርነታቸውን እንዲያሳዩም ኮሚቴው ጠይቋል። ሰልፉ ቅዳሜ ከጠዋት አንድ ሰዓት ጀምሮ በመስቀል አደባባይ እንደሚካሄድ እና ከመዲናዋ በተጨማሪ በአዲስ አበባ ዙሪያ የሚገኙ ነዋሪዎች ይሳተፋሉ ተብሎ እንደሚጠበቅ ተገልጿል። ሰላማዊ ሰልፉ በሰላም እንዲጠናቀቅም ህብረተሰቡ ኃላፊነት በተሞላ መንገድ እንዲንቀሳቀስ ኮሚቴው ጠይቋል። ፖሊስም ሰልፉን ስኬታማና ሰላማዊ እንዲሆን ድጋፉን እንዲያደርግ ጠይቋል። እንግዲህ ዘውዱ ለዕለቱ ያሉ የሰሞኑ ዜናዎች እነዚህ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታዳምጡ የኢትዮጵያ ድምፅ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል ከዚች ሽግግር ሙዚቃ በኋላ።
ሳፎሮ ጨፍሩልኝ ሃኖፋሮ ሃኖፋሮ ድላድርቂ አዳሪ ዳራሮ ኖኑማ ኖኑማ አናያ ማያ አሞቴ አሞኮ ጨዋታዊታያ ኖኑማ ኖኑማ አናያ ማያ አሞቴ አሞኮ ባህሉ ይታያ ሲዳማ ሆይ ሲዳማ ሆይ ወግባህልሽ ደስታ ደስታ ሲዳማ ሆይ ሲዳማ ሆይ ሲዳማ ሆይ ሁላቶት ፌሽታ ፌሽታ ሲዳማ ሆይ ሲዳማ ሆይ ሲዳማ ሆይ አጎ አቢ አሸንፌ ሲዳማ ሆይ ሲዳማ ሆይ ሲዳማ ሆይ ቆልቦ ቆልቦ ልበልባፌ ሲዳማ ሆይ harimo halale itanno sagale wesuda sejawet tisita yelijne ሳፎሮ ጨፍሩልኝ ሃኖፋሮ ሃኖፋሮ ድላድርቂ አዳሪ ዳራሮ ኖኑማ ኖኑማ አናያ ማያ አሞቴ አሞኮ ጨዋታዊታያ ኖኑማ ኖኑማ አናያ ማያ አሞቴ አሞኮ ባህሉ ይታያ ሲዳማ ሆይ ሲዳማ ሆይ የፍቅር ሀይቅ ታቦሪታይ ሲዳማ ሆይ ሲዳማ ሆይ ሲዳማ ሆይ ኦሌ ጎንፋ ሐዋሳ ላይ ሲዳማ ሆይ ሲዳማ ሆይ ሲዳማ ሆይ ሎኬታ ንዲ ጨምበላላ ሲዳማ ሆይ ሲዳማ ሆይ ሲዳማ ሆይ ፍጬ መጥቶ ለጌጤላ ሲዳማ ሆይ ካሳው ማበር wasina manalu yuwasa awasa sidama tenasa bahelwa yuwasa sidama tenasa bahelwa yuwasa harimo halale itano sakale sidama tenasa bahelwa yuwasa sidama
አድማጮች መታዳምት ኢትዮጵያ እንደምስ የሬዲዮ አገልግሎት ነው ፕሮግራማችን ከተላልና ሸናፊ በዜናው ላይ ዘገቧል ግን የሳምንቱ ትልቅ ዜናና ዜና ሆኖ የተገኘው ባለ ጠቅላይ ሚኒስትር አብይ ባለፈው ሰኞ ከሰዓት በኋላ በፓርላማ ያደረጉት የሥራ ሪፖርትና የቀረቡት ጥያቄዎች ምላሾች ናቸው በቀጥታም ሆነ በተዘዋዋሪ በኢትዮጵያ ቴሌቪዥን በፌስቡክ በተለያዩ ሶሻል ሚዲያ ሁሉ በቀጥታ ተላልፏል ብዙ ኢትዮጵያውያኖችንም አዳም ቶታል ተከታተለውታል የስፖርት ጨዋታ ያያለም እሱ ሁሉ እንደ ተተው ወደ እሳቸው ገለጻ እንደሄዱ ነው የተረዳሁት በውዛት እንደው ከሁሉንም አንስተን አንችልም ግን ሁለት ነገሮችን ለመጠቆም ለማንሳት ፈልጋለሁ ወደ ፕራይቬታይዜሽን ልሰድህና የእሳቸው ገለጻ የጠቅላይ ሚኒስትሩ ገለጻ ስለ ፕራይቬታይዜሽን ካለው የኢትዮጵያ መንግስት ከሚከተለው ከልማታዊ መንግስት ሪዮት ዓለም ጋር ያለው ግንኙነትና ልዩነት ካለው እነዚህ ነገሮች በሱ ብንጀምርና አሳቸውስ ምን አለው በከሚሉ ብንጀምር
እሺ እንግዲህ ጠቅላይ ሚኒስትሩ በመጀመሪያ በጥሩ ያድክሳት ፈጣሚ አቋም ከያዘበት እለት የሀገሪቱን ትላልቅ የልማት ተቋማት ወደ ድልክ ማዞር ጋር ተያይዞ በመጀመሪያ ኢኮኖሚያዊ ሁኔታዎችን ይህን አስፈላጊ ያደረገውን አንስተው በኋላ ይሄ አገሪቱ ሳይሆን አሁን በስልጣን ላይ ያለው ገዢ ፓርቲ ከሚከተለው ልማታዊ መንግስት ፖሊሲ ጋር አብሮ ይሄዳል አይሄድም የሚለውን ያነሱት እና የራሱ የልማታዊ ፖሊሲው አካል መሆኑን የተናገሩት በመጀመሪያ ደረጃ ልማታዊ ማለት ይሄ ዴቨሎፕመንታል የሚለው እሳቤ አዲስ እንዳልሆነ በተለያየ ሀገር የተሞከረና የኢትዮጵያ መጀመሪያ እንዳልሆነ ሲያነሱት ይሄ እውነት ነው። በብዙ የደቡብ አፍሪካ ሀገሮች ተሞክሯል። ብዙ የኢትዮጵያ ሀገሮች ለምተውበታል። ለቻይና፣ ለኮሪያ፣ ወደ ጃፓን ሁሉ ስትሄድ በመንግስት ኢንተርፌራንስ ነው። ወደ ኋላ ሄደ ስታይ ይሄ ሌጂ ነው ምናምን የሚባል አንድ ፕሮግራም ነበራቸው። ልማታዊ ነበሩ። በመንግስት ኢንተርፌራንስ ነው ያደጉት። ነገር ለሊበራልን የሚሉት አሁንም ጭምር ወደኋላ ሄደ ስታያቸው የእንግሊዝን ጭምር አንድ ወቅት ላይ ላውንች እንዲያደርግ ኢኮኖሚ የመንግስት ኢንተርፌራንስ ነበረበት እና አዲስ ነገር አይደለም ያሉት ፌል ያደረጉ ሀገሮች አሉ ብለዋል። እየተሳካላቸውም አሉ እና ኮንሰፕት የኢትዮጵያ እንዳልሆነ ነው በመጀመሪያ ያነሱ እና አሁን ይህን ፕራይቬታይዝ ማድረጋችንም ከዚህ ከልማታዊ ጋር የሚጋጭ ሳይሆን የልማታዊ ፖሊሲ አፈጻጸም አካል መሆኑንና አንድ ምዕራፍ መሆኑን የሚተናገር በመጀመሪያ ልማታዊ መንግስት ማለት ራሱ ልማታዊ የሚለው ነገር በራሱ ልማታዊ መንግስት መመስረት ልማታዊ ስርዓት መመስረት የሚባል ነገር በራሱ ግብ አይደለም ማለት ለምሳሌ ካፒታሊስት ኢኮኖሚ አለ ሌሎች አሁን የለም የሶሻሊስት ኮሚኒስት ኢኮኖሚ አለ ከዛ በኋላ ወደታች ያሉ ደግሞ በኢኮኖሚ እድገት ውስጥ የሚታለፉ ፊውዳሊዝም የመሳሰሉ እንደሱ ራሱን የቻለ አንድ ግብ ሆኖ የሚመሰረት ነገር ሳይሆን መንገድ ነው ያሉት። ይሄ ወዴት የሚወስድ መንገድ ነው? ካፒታሊዝም ስርዓቱን ወደ መገንባትና ገበያ መር የካፒታሊስት ስርዓት ወደ መገንባት የሚወስድ አንድ መንገድ ነው ያሉት። ኒዮሊበራሊዝምን የሚከተሉ በታዳጊ ሀገሮች አሉ። መድረሻቸው ያው ካፒታሊዝም ነው። ልማታዊ መንግስትም መድረሻው ያው ነው። የሚለያዩት ወደዛ ለመድረስ የሚከተሉት ስልት ነው። እና ይህንን ያነሱት በልማታዊ መንግስት አንድ ትልቁ ነገር ክፍተቶች ይኖራሉ። በተለይ በታዳጊ ሀገር ስትሆን የካፒታል እጥረት አለ። ካፒታሊዝም ስትነባ ትልቁ ነገር የካፒታል አስፈላጊነት ነው። ይህንን የካፒታል እጥረት ለመሙላት የሚፈጠረውን ክፍተት መንግስት እየሞላ የግሉ ሴክተር እያጠናከረና እያበረታታ የግሉ ሴክተር አቅም እየኖረውና እየጠነከረ በመጣ ቁጥር ከራሱ ላይ እየቀነሰ ወደ ፕራይቬቱ እያሳለፈ መጨረሻ ላይ መንግስት ሙሉ በሙሉ ወጥቶ ገበያ መር የሆነ የካፒታል ስርዓት ወደ መመስረት ነው የምንሄደው ነው ያለና በዚህ ሂደት ውስጥ ነን ብለው በኢትዮጵያ የነበረውን ሁኔታ ወደኋላ አንስተዋል። ለምሳሌ የቡና ንግድን የዛሬ 22 ዓመት በፊት ከዚህ ኢኮኖሚ ሲመጣ ቡና ቦርድ የሚባል ትልቅ ኮሚሽን ቡና ቦርድ የሚባል ተቋም ነበር። አንተ አታውቀውም? በጣም ጃይንት ነው።
አራን ያቋል እያለ
የሀገሪቱን
በንጉሱ ጊዜ ተቋቋመ ቡና ቦርድ።
የሀገሪቱን የቡና ኤክስፖርት እሱ ነበር የተቆጣጠረው። የሚገርም እኮ ይሄ የአሁን የቴሌቪዥን ድርጅት መስሪያ ቤት የሆነ እዚህ ቸርችል ዝቅ ብለዋለ እሱ እኮ ለቡና ባንታ ነበር። በጣም ትልቅ ነው። በኋላ ግን ለውጥ መጣና ለደርግ ሄደና የዚህ ሴክተር ስራ እየቀነሰ እንደሚመጣ ሲታወቅ የአጃይንት መሳሌት ለያዩት ተቀይሮ ነው ወደ ስለዚህነት ሄደ። እና ይህንም አንስተው ምንድን ያሉን የዛሬ 24 ዓመት 23 ዓመት ቡና 100% በመንግስት ቁጥጥር ስር ነበር። አሁን ግን 100% በግል ኤክስፖርት የሚደረገው እና ሌሎችም ሴክተሮች በዚህ ሁኔታ የሚካሄድ ነው። እንደው በአንድ ጀንበር ይካሄዳል ማለት ሳይሆን በሂደት የሚከናወን ነው ያሉ። በተለይ ኢትዮጵያ አሁን ወደ ካፒታሊዝም ይሄዳለሁ ብላ በተነሳችበት ጊዜ ቀጥታ ከዚህ ኢኮኖሚ ነው የመጣችው። ከዚህ ኢኮኖሚ መጣ ማለት ደግሞ የግል ባለ ሀብት የሚባል ነገር የለም። የዚህ ኢኮኖሚ እና የኮሚኒዝም ጉዞ ደግሞ የግል ባለ ሀብትን እያጠፉ ተቃራኒው ነው። የመንግስት ኦውነርሺፕን እያሰፋ መሄድ ስለነበረ የቆየንባቸው 17 ዓመት ውስጥ የግል ባለ ሀብቱ ጥርግ ብሎ እየሄደ በጣም ጥቂቶች ቀርተው ነበር። የካፒታል ጣሪያ ነበረው። ከ500 ሺህ ብር ካለፍክ ምናልባት ይዞ ነው የሚጠፋው። የፍየሉ ጥቅ የሚያስብልበት እና እንደ እንደ አጋጣሚ ዝም ብለው ሲሰሩ ወደዛ ጋር ጫፍ እንኳን ሲደርስባቸው በሆነ መንገድ ነው ገንዘቧን የሚገስማት። እና በዚህ ሁኔታ የሀብት አልነበረም። በዛች በ17 ዓመት ውስጥ እንግዲህ 100 ሺህ 200 ሺህ ይዞ የተፈጠሩት ደግሞ ከዚህ ከኢዲዲሲ ነው የሚባለው ያለ የኢትዮጵያ ችርቻሮ ንግድ ኮርፖሬሽን ከዛ ምርት እያወጡ ንግድ ፍቃድ አታገኝም። ንግድ ፍቃድ ሲሰጠ ግን ከዛ ሄደ ከጅምላ ታወጣለህ። ከዛ በችርቻሮ ትሸጣለ። ሻይ ቤት ትከፍታለህ። ስኳር አንተ ንግድ ፍቃድ ስላለ ይሰጣል። ሻይም ትሸጣለህ። የድርና ማግ ንግድ ፍቃድ ታወጣለህ። ድርና ማግ ትወስዳለህ፣ ትሸጣለህ። በዚህ ውስጥ ስለነበሩ የነፃ ገበያ ውስጥ መስራት የማይችሉ ስለነበሩ በአንድ ጊዜ ካፒታሊስት ነን ብለን መንግስት ልናስወጣው አንችልም ነበር። በተለይ የካፒታል እጥረቱ እና በዚህ ምክንያት ከፍተኛ የካፒታል እጥረት የሀገር በቀል ባለሀብትም ስላልነበረ የሀገር በቀል ባለሀብት እየፈጠረን መንግስት ያሉት ክፍተቶች ውስጥ እየገባ የምንሄድበት ነው እና አሁን ፕራይቬታይዝ እናድርግ ስንል የሪዮተ ዓለም ለምጥ ማምጣታችን ሳይሆን ራሱ የሪዮተ ዓለሙ አፈጻጸም አንድ ምዕራፍ ነው ያሉት። ከሪዮተ ዓለም አንጻር የምንጠለንበር
እዛው ላይ
እንደ ሌሎች ኢኮኖሚያዊ ሁኔታዎችንም አንስተዋል።
እዛው ላይ ያለህ አንድ አሁን ቅድም የጠቀስካቸው ነገሮች አሉ። ማዛወር ከመንግስት ያዥነት ወደ ግል ባለሀብት ማዛወሩ ጥሩ ነው። ዋን መሰረቱም ከዚህ በፊትም ያለው መሰረቱ እሱ ነው። ግን ለብዙ ሰዎች የመከራከሪያ ነጥብ እኔም ራሴ መጠየቅ የምፈልገው ወቅቱ ነው ወይ? በአሁኑ ሰዓት ወቅቱ ነው ወይ? ሀገሪቱ እነዚህ ከነዚህ ድርጅቶች የምታገኛቸውን ትርፎች እነዚህ በአሁን ትላልቆች ይሄ አትራፊ አሮቱ የከሰሩት እነሱ ነውም ይሄድ አለባቸው። ሆቴል ሆቴል ውስጥ ኢትዮጵያ መንግስት መግባት የለበት የሆቴል ጥንትሩስ ቸርቻውስ መግባት የለበትም። ብዙ ድርጅቶች አሉ መሸጥ የነበረባቸው ሳይሸጡ ተቀመጡ በተለያየ ምክንያት ወይ ገንዘብ በቂ ገንዘብ ለጨረታ በሚወጡበት ጊዜ አጥጋቢውን ገንዘብ አልመጣም በተለያየ መልኩ ያልተሸጡ መሸጥ ያለባቸው አሉ። እነሱ እንዳሉ ሆነው ግን አሁን ትኩረት ተሰጣቸው አራቱ ድርጅቶች ናቸው። አገላለጻቸው በጣም የሚያረካ ነው ትክክልም ናቸው አገላለጻቸው ጥቅማቸው ጉዳታቸው ችግራቸውን ጨምሮ አውርተዋል። ግን እሱ እንዳለ ይዘን ግን እንትን ማድረግ ያለብን ምንድነው እኔ ማየት መፈልገው ወቅቱ ነው ወይ በአሁን ሰዓት ከነዚህ ድርጅቶች የሚገኙ ጥቅማ ጥቅሞች ወደ ህዝቡ ፍላጎትና መንግስት ተሳትፎ ለሚያደርግባቸው ውስጥ መውጣት ግዜው ነው ወይ ነው አሁን ጥያቄው። ያኛውን አመጣለሁ ብለ ይሄኛውን ምልታጣ ነው እዚህ ላይ ያለውንስ እንዴት ነው ያየኸው? እንሳቸው እሳቸው አዳመጥኳቸው ግን እዛ ላይ ብዙም ገለጻም አልሰማሁበትም እንዴት ነው አንተ የምታየው?
እንግዲህ በሬታለም ደረጃ ተስማምተናል።
አዎ እሱ ምንም ችግር የለም
ታዲያቸው ከድሮም ጀምሮ አስተውታለሁ ቀድሞ ጠቅላይ ሚኒስትር መለስ ዜናዊ ይህንኑ ነበር ሲል የነበረው። እንግዲህ አሁን ፕራይቬታይዝ ሲደረግ ውጤታማ የሆኑት አልሆኑት የሚለው የዛሬ ስንት ዓመት ነው የቀድሞ ጠቅላይ ሚኒስትርም መለስ ሲናገር ሰምቻለሁ። ፕራይቬታይዝ ስናደርግ ትርፋማ ያልሆኑትን እና የሆኑትን በሚል ሳይሆን ትርፋም እንደውም ትርፋማ የሆኑትን ጭምር እሱ አይደለም መስፈርቱ ትርፋማ ስላልሆኑ አይደለም የምንሸጣቸው መንገዱ ራሱ ፕራይቬታይዝ የማድረግ ነገር ስለሆነ ነው። እና
ወቅቱ ስለሚመጣ
ነገር
ወቅቱ ስለሚፈጠር
ሳንሸጣቸው የነበሩት ሴክተሮች ትርፋማ ስለሆኑ እና ስለሚጠቅሙ ብቻ ሳይሆን የግልም ሆኖ እኮ ያው ለሀገር ነው የሚጠቅመው ተብሎ ነው የሚታሰበው። ግብር ከፋይ ነው የሚሆነው፣ የስራ እድል ይፈጥራል፣ የሀገር ወልዝ ሲፈጥር ሪፒቲቲዩን በሚያሳድገው የውጭ ምንዛሪ ወደ ሀገር ውስጥ ያመጣል። ዞሮ ዞሮ የግልም ቢሆን ለሀገር ነው። አሁን ሳንሸጣቸው የቀረ ነው ከደህንነት አንጻር ከመሳሰሉ ሴክተሩ ሌሎች ካለው ጠቀሜታ አንጻር ነው መስፈርቱ ትርፋማ የመሆን አለመሆን አለ። እንግዲህ አሁን ሌላ አሁን ወቅቱ ነው ወይ የሚለውን ኢኮኖሚያዊ ሁኔታዎችን ያነሱት ጠቅላይ ሚኒስትሩ ኢኮኖሚው እስካሁን በሁለት በመቶ እያደገ መጣ፣ አሁን በሁለት በመቶ እያደገ መጣ እና ይሄ እዚህ ድረስ ሲመጣ ከፍተኛ ብድር እየወሰድን ነው። የወሰድናቸው ብድሮች 56% በቀጥታ በመንግስት የቀረው ግን በልማት ድርጅቶቻችን አማካኝነት የወሰድናቸው ናቸው። አሁን ወደ 24 ቢሊዮን ብር እዳ አለብን። ይህን 24 ቢሊዮን ብር የምንመልስበት ሁኔታ ጋር ይመስል የተበደርናቸውን ብድሮች የገንዘብ አጠቃቀማችን ግን ተገቢ ስላልነበረ በተለይ የልማት ድርጅቶች የተበደሩትን ገንዘብ እንደ ካፒታል ተጠቅመው ፕሮጀክታቸውን አጠናቀው ኢንካም ጀነሬት አድርገው ራሳቸው ብድራቸውን መክፈል ሲገባቸው ይሄንን ሳያደርጉ ፕሮጀክቶቹ መጀመር እንጂ መጨረሻ ቅቶ ነው ያሉት ሲገልጹ በጅምር የቀሩበት ሁኔታ ተፈጠረ። ይሄ ነገር የእዳውን ሎድ ወደ ፐብሊክ አመጣው፣ ወደ መንግስትና ወደ ህዝብ አመጣው። አሁን የመክፈል ግዴታ አለብን። አንከፍልም ልንል አንችል። ካልከፈልክ ደግሞ ብድር የሚሰጥ የለም። ስለዚህ ኢኮኖሚያችን ስታግናንት ሊሆን ነው። ብድርም ማግኘት ስለማንችል ሀገሪቱም ውስጥ ፕሮጀክቶችን አቀላቀል ኤክስፖርታችንን ጨምረን ካፒታል መፍጠር ስላልቻለን ተጨማሪ ካፒታልም ወደ ኢኮኖሚ ውስጥ ኢንጀክት ማድረግ አልቻለን። ተጨማሪ ካፒታል ወደ ኢኮኖሚ ውስጥ ኢንቨስት ማድረግ ስላልቻለን በከፍተኛ ፍጥነት እያደገ የመጣውን እና በሚሊዮኖች የሚቆጠሩ ስራ አጦችን መቀነስ የማንችልበት ሁኔታ ተፈጥሯል። ከዚህ ጋር ተያይዞ የኑሮ ውድነት ተፈጥሯል። እንደዚህ አይነት አጣብቂኝ ውስጥ ነው የገባ ነው። ስለዚህ የኢኮኖሚውን እድገት ለማስቀጠል የሚያስችል የካፒታል አቅም በሎንም እንድናገኝ ተጨማሪ ካፒታል ፓምፕ በማድረግ የስራ እድል ለመፍጠር ተጨማሪ ሀብት ለመፍጠር እነዚህም አዋጭ የሆኑ ፕሮጀክቶችን የህዝቡን ጥቅም መስዋዕት ሊያደርጉ በማይችልበት ሁኔታ የህዝቡን ፍላጎት መስዋዕት ሊያደርጉ በማይችልበት አብላጫው ሼር መንግስት በያዘበት ሁኔታ ፕራይቬታይዝ ማድረግ ያስፈልጋል። አለበለዚያ እስካሁን የመጣበት ኢኮኖሚ ድረስ መቆም ብቻ ሳይሆን ያሽቆለቆሉ የሚችልበት አጣጥም የገባ ነው። አማራጭ የለም። ኢኮኖሚውን ድገት ለማስቀጠልና ህዝቡን ከዚህ ኢኮኖሚ ድገት ተጠቃሚ ለማድረግ ጥያቄዎችን ልማት ጥያቄዎችን ለመመለስ ኮርነር ዶነናል። እና አሁን አማራጭ ውስጥም አይደለም አናድርገው የሚለው አማራጭም ላይ አይደለም። ይሄን ነው ከማባራቸው ላይ እየተረዳ ነውና ፕራይቬታይዝ ማድረጋችን ግን አንደኛ እንደ ፐብሊክ ኢንተርፕራይዞች ህዝብ ከዚህ የሚያገኘው ጥቅም አለ። ለምሳሌ የተሻለ ዋጋ ሪቴይን የሚደረገው ከፕሮፊት ከትርፋቸው ሪቴይን የሚደረገው ካፒታል በቀጥታ ትርፍን ብቻ አስቦ ሳይሆን ኢንቨስት የሚደረገው ሪሞት ኤሪያ ነው። ትርፋማ ያልሆነ ቦታ ላይ ህዝብን ተጠቃሚ ሊያደርግ በሚችል ሁኔታ እንዲሁም ማድረግ ላይ በቦት ስለሆነ የምትወስነው አብላጫ ቦት የመንግስት ስለሆነ እነዚህን አስቴት እንዳያደርግ ታደርጋለህ። የሚፈለገውን ካፒታል ፓምፕ አድርጋል። በዚህ ላይ 5% እስከ 10% ድረስ የሚሆነውን በሚሊዮኖች ለሚቀጠሩ ኢትዮጵያውያን በ10,000 ብር በ20,000 ብር ገዝተው በወር 400-500 ብር ቢሆን 1,000 ብር ብትሆን የዲቪደንድ እያገኙ የሚኖሩበትና የባለቤትነት ስሜት የሚሰማቸውን በዛው መጠን 10% ቦት የሚያደርጉበት ሁኔታ መፈጠር ነው። ለምሳሌ 49% መንግስት ቢይዘው 10% ፐብሊኩ ቢይዘው 59% የኢትዮጵያ ይሆናል የፐብሊክ ይሆናል። እና እነዚህ ነገሮች በሙሉ ታሳቢ በማድረግ አጣቂ ስለሌለን ኢኮኖሚያዊ ሁኔታው የሚያስፈልገው ስለሆነ ነው። ከሪዮት ዓለም አንጻርም ችግር የለበትም ነው ማብራሪያ ነው።
አሁን እሳቸው ባቀረቡት መሰረት ያለውን የኢኮኖሚ ችግር በተለየ ውጭ ምንዛሬን እጥረት ሊቀርፍ ይችላል ወይ? አሁን በተጀመረው ሂደት ብንሄድ አሁን እሳቸው 660-680 ሚሊዮን ዶላር የሚሆን እዳ
ባለፈው መንፈቅ ብቻ
ባለፈው በስድስት ወር ብቻ ተከፍሏል። ሌላ አሁን ከስድስት ወር በኋላ አሁን በዚህ አመት በፈረንጆቹ አመት መጨረሻ ወይንም ደግሞ በእኛ አመት መጨረሻ ሲመጣ ደግሞ እንደገና 600 ያስፈልገናል። እነዚህን ለማምጣት እርግጥ አሁን የተገኘ 1 ቢሊዮን ዶላር በምን እንደመጣም ባናቆም ግን ከአረብ ኤምሬት የመጣ ገንዘብ አለ እሱ ሊጠቀሙ ይችላሉ። ከዛስ በኋላ ምልክ የጊዜ አሁን ላል ዘለቄታ የሆነ መፍትሄ ይኖረዋል ወይ? አሁን ይብጀምር ይሄ ነገር ነው እኔ ጥያቄ። አንድ ሁለተኛ ነገር ይሄን ነገር ለመጀመርስ ዝግጅት ላይ ናቸው ወይ? መንግስት ራሱ ዝግጅት ላይ ነው ወይ ወደሚለውም እሱም ሁለተኛ ጥያቄ ነው።
ወደ
ይሄ አሁን ለምሳሌ በስድስት ወር ውስጥ የሚከፈል ሂሳብ አለ በዛ እንት ለማድረግ በዚህ በስድስት ወር ጊዜ ውስጥ እነዚህን ልማታዊ ድርጅቶችን ወደ ግል ለማዛወር ዝግጅት ላይ ነው ወይ? ተዘጋጅቷል ወይስ ገባ ወይንስ ይሄን ነገር እርግጥ ቴሌን ለመግዛት የፈለገ የሳውዝ አፍሪካ ኩባንያ አለ መካፈል ፈልጋለሁ የሚል ሐሳብ ያቀርባል። ሌሎችም እንግዲህ በተለያየ መልኩ ሊኖራቸው ይችላሉ። ግን እነዚህ ነገሮች ባጭር ጊዜ ውስጥ ለማሟላት ይቻላል ወይና ያሁን ያለውን ችግራችንን እና የወደፊቱን ዘላቂ የሆነ መፍትሄ ሊያመጣ ይችላል ወይ ነው ጥያቄው።
እንግዲህ አንደኛ ነገር በጥቻ የሚደረግ ነገር አይደለም። ገና በአሁን በስራ አስፈጻሚ ኮሚቴ ደረጃ ያለ ነው። በገዢ ፓርቲ ስራ አስፈጻሚ ኮሚቴ ደረጃ ያለ ነው። ያልባት ከሁለት ዓመት በኋላ እኮ መንግስት ሲቀየርም ሰው የሚያገልግ ይችላል ደስተኛ ድረስ ስራ ያነሳላሉ። ስለዚህ ወደ መንግስት ፖሊሲነት ሲመጣ ብዙ ጥናቶች ይሰራሉ። ገና ይህንን የሚያጠና አካል ሁሉ ይቋቋማል። በባለሙያዎች ደረጃ ይጠናል። ፓርላማው የኤክስኪቲቭ ይወያይበታል። መጀመሪያ በሚኒስትሮች ምክር ቤት ደረጃ የባለሙያ ትንታኔ ይቀርባል። ከዛ በኋላ ወደ ህዝብ ተወካዮች ምክር ቤት መጥቶ እነዚህም ፕሮሲጀሮች በሙሉ የሚከተሉበት ሁኔታ አለና አሁን ይሄ ነገር ሲደረግ አሁን ላለ አርጀንት የየሶስት ወር የውጭ ምንዛሪ እዳ የምንከፍልበትና መድኃኒት የምንገዛበትን መሸፈን ብቻ ሳይሆን በአጠቃላይ አሁን ባለን የውጭ ምንዛሪ እድገት ግኝት እድገትና እዳ አንጻር ኢኮኖሚውን ማስቀጠል እንችላለን አንችልም ከሚል አንጻር ነው እንጂ የሾርት ተርም የፎሬን ከረንሲያችን ከመሸፈን ጋር በቀጥታ የተያያዘ
ነገር የለም
አይደለም። ስለዚህ አዎ ይሄ በገዛ ሂደት የሚሆን ነው። ለአጭር ጊዜ ለመሸፈን የተቻለ መጠን አሁንም ኤክስፖርቱን ማሳደግና አሁን በቀደም ትንፋሽ ይወጣል ለምሳሌ $1 ቢሊዮን ናሽናል ባንክ ውስጥ ገባ ማለት ማንኛውም ሀገር የሶስት ወር ነው የሚይዘው።
አዎ
የሶስት ወር ሪዘርቭ ነው የሚይዘው የኪም ልጃል። የሶስት ወር ከያዝክ በጣም በቂ ነው ማለት ነው። የሶስት ወር ትንፋሽ ካገኘ የሚቀጥሉትን ሶስት ወሮች በዚህ ትንፋሽ ባገኘበት ጊዜ ውስጥ እየሰራ መሄድ እንችላለን። ይሄ ፕራይቬታይዝ ማድረጉ የሎንግ ተርም ኢኮኖሚውን እድገት ከማስቀጠል ጋር የተያያዘ ነው። የውጭ ምንዛሪ ይጨምረዋል ወይ ፕራይቬታይዝ ማድረጉ በጣም በሚያስገርም ሁኔታ ነው የሚጨምረው። የዛሬ 6 ዓመት ገደማ ነው አይደል የቢራ ፋብሪካዎችን የሸጥናቸው እንግዲህ 200 ምናምን ሚሊዮን ዶላር ነው አንዱ የተሸጠ። የኢትዮጵያን የውጭ ምንዛሪ ግኝት ታሪክ ሄደ ሪካርዶች ወደኋላ ብታያቸው ከፍተኛ የዛን ጊዜ ነው። እና ዝም ብሎ እንትኑ ያላየ ከየት እንደመጣ ያላየ ሰው ሰርፕራይዝ ምን ምንድን እዚህ ጋር ምንድን ነው ከሰማይ ወርዶላቸዋለ የሚለው ፕራይቬታይዝ ስለተደረገ ነው። ያን ጊዜ የመጣ ሀብት ኢኮኖሚውን ምን ያህል አንድ ጊዜ ወደፊት የመፋት ጉልበት እንደሰጠ ሁሉ ሌሎቹን ነገሮች ብታይ ደግሞ ያሳያል። እና አሁ በጣም አቅም ይሰጣል በዚህ ላይ አሁን እንደ ቢራ ፋብሪካዎቹ አይደለም አሁን ያዘጋጃናቸው ካምፓኒዎች በእሩብ እንኳን ቢሸጡ ብዙ ቢሊዮን ዶላሮች ናቸው። ይህን አስበው የአንድ አመት ትርፍ እንኳን $1 ቢሊዮን ነው። $28 ቢሊዮን ነው።
አንድ እዛ ላይ የጠቀሱት ነገር አለ ከሽያጩ ባሻገር እንደውም የአዋሳን የኢንዱስትሪ ፓርክ ተጠቅሰው የውጭ ባለሀብቶች ከቆሻሻ ምርቶች እንትኖች ሰብስበው የኤሌክትሪክ ኃይል ማመንጨት ቢችሉና ቢያከፋፍሉ ያ ራሱ የሚል ነገር አለ። እሱ እንደሱ አይነት ነገሮች በጣም ጥሩ መደገፍም ያለባቸው ናቸው። ያ ከዚህ ከፕራይቬታይዜሽኑ ጋር የሚያገናኘው ነገር ያለ አይመስለኝም። ምክንያቱም የዚህ አዲስ አበባ ይገነባል የተባለው እሱ ራሱ አንዱ መሰረት ነውና በአጠቃላይ ግን ስትመለከተው እዛ ላይ ለየት ባለ መልኩ ልጫረብህ አንድ ነገር በፊት ፍራንኮ ቫሉታ የሚባል ነገር ነበር። አንድ ሰው ከውጭ የሚያመጣውን እቃ በራሱ ሂሳብ በውጭ ምንዛሪ ይዞ ይመጣና ኢትዮጵያ በሚያገባበት ጊዜ ጉምሩክ ካመጣው ካወጣው ወጪ 2% አስከፍሎ ሰላም ይፈጠር ነበር። እንደነዛ ነገሮችስ የታሰቡ ነገሮች አሉ ወይስ ወይ ደግሞ እንደሱ ቢጀመርስ ያለውን ግዚያዊ የውጭ ምንዛሪ ለአሁን ለፋርማሲ ለመድኃኒት የምትላቸውን ለአንዳንድ ግለሰቦች ወይንም ደግሞ ግለሰብ ድርጅቶች ለአጠራቸው ለገባቸው ጥረት ለዛ መፍትሄ ሊሆን አይችልም ወይ? የታሳቢ ተደረገበት አለ?
አዎ እንግዲህ ለምሳሌ ለጊዜው መፍትሄ ሊሆን ይችላል። ግን ፍራንኮ ቫሉታ እንዲቀር የተደረገባቸው ምክንያቶች አሉ። ዝርዝሩ አሁን
እሺ አይዝርዝራል
ሁለቱ ነው የሚመዛዘ ነው። አሁን ፍራንኮ ቫሉታን አሁን ብናመጣ ያለንን የአጭር ጊዜ የእጥረት ይፈታል። ግን ያው ፍራንኮ ቫሉታ ውስጥ ያሉ ሊሚቴሽንስ ደግሞ አሉ። ሁለቱ ነው የሚመዘኑ። እስካሁን ድረስ ፍራንኮ ቫሉታን እንደ አማራጭ የመጠቀም ነገር በይፋ የወጣ ነገር የለም። እንግዲህ እንደ ጭንቅ አማራጭ ተይዞ ይሁን አይሁን የምናውቀው ነገር የለም። ግን ያው የሚመዘነው ያለው ሊሚቴሽን እና አሁን ያለንበት አጣብቂ ተመዝኖ እንደ አማራጭ ከባሰብን ላይቀርብ የሚችልበት ምክንያት ያለ አይመስለኝም።
ጥሩ ወደ ሌላው ሁለተኛ እንትን ያደረኩት ብዙ ውይይትን ያጫረው የአልጀርሱ ስምምነት እና አተገባበሩን በተመለከተ የቀረቡ ጥያቄዎች ነበሩ። ጠቅላይ ሚኒስትሩም የሰጡት አለ። በዚህ ላይስ ምን የተለየ አዲስ ነገር አገኘንበት? ህዝቡን የሚያሳትፍ ነው ብለው ከማለት ውጪ ሌላ አዲስ ነገር ምን የተገኘ ነገር አለ? በዛ ላይ ደግሞ ዛሬ አዲስ ዜና ሰምተናል። የኤርትራው ፕሬዚዳንት እቀበላለሁ ወይንም ደግሞ ሎኬን ልካለሁ ብሏል። እዛ ከመድረሳችን በፊት ግን የዚህ የአልጀርሱን ስምምነት በፓርላማ ውይይትን ጠቀስ አድርገው።
እሺ እንግዲህ አሁን በመጀመሪያ የአልጀርሱ ስምምነት ላይ ምን አዲስ ነገር አነሱ? ምንም አዲስ ነገር የለውም ያሉት የመጀመሪያው። ይሄ የአልጀርሱ ስምምነት መሰረት በተቋቋመው የባውንደሪ ዲሊሚቴሽን ኤንድ ዲማርኬሽን ኮሚሽን የተሰራውን እና መንግስት አስቀድሞ ደግና የመጨረሻ ነው ፋይናል ኤንድ ባይንዲንግ ብሎ የፈረመበትን ያልጀርስ ስምምነት የዚህ የተኩስ አቁም ስምምነትን ከዛ በኋላ ያልጀርስ ስምምነት ፓርላማውም ጭምር አድርጎታል። ያን ጊዜ የጠበቁትን ነገሮች የማስፈጸም ነገር ነው። እኛ ምንም አዲስ ነገር አይደለም ያደረግነው። ፓርላማው ራሳቸው አጽድቃችሁታል እኮ ወደኋላ ተመለሱና ቃለ ጉባኤዎችን ተመልከቱ ነው ያለ። እሱን የሚያስፈጽም ያለው እንጂ አዲስ ነገር አላመጣንም ነው የመጀመሪያ ደረጃ። ከዛ ቀጥሎ ያለው ነገር ምንድን ነው እንግዲህ በይሄን ያህል ጊዜ ቆይቶ አሁን ለምን አነሳችሁት የሚል ነው። አሁን ያነሳንበት ምክንያት ብለው ያነሱት የትግራይ እዛ ድንበር አካባቢ ያለውን የትግራይና የአፋርን ሁኔታ ነው ያነሱት። እዛ አካባቢ ይሄ ጦርነትን ሰላምን የሌለበት የምንለው ምሳቸው ጠቅላይ ሚኒስትሩ ሰላም ጦርነትን የሌለበት ሳይሆን ሞት የሌለበት ጦርነት፣ ለዛውም አልፎ አልፎ ደግሞ ጦርነት ያለበት ከፍተኛ በጀት ይመደባል። ምክንያቱም በንቃት ነው በ24 ሰዓት እንቅልፍ ከአይን ሳይጨፈን ነው የሚጠበቀው። ሰራዊት ይመለመላል፣ ይሰለጥናል፣ ይዘምታል፣ ይታጠቃል፣ ስንቅ ይቀርባል። እነዚህ ነገሮች በቃ ልክ ጦርነት ባለበት ጊዜ እንደሚደረገው እየተደረገ ነው። ከዛ ሰራዊት ጡረታ ይወጣል፣ ይሾማል። በዚህ ውስጥ በዚሁ ሁኔታ ውስጥ ሆነው ከተራ ወታደርነት የሻምበል ሻለቃ የደረሱ ሰዎች ሁሉ አሉና ልክ ጦርነት ያለ አይነት ሂደት ያለ። ከዚህ በተጨማሪ አካባቢው የጦርነት ቀጠና ስለሆነ በማንኛውም ሰዓት ጦርነት ሊነሳበት ስለሚችል መንግስት ከሌላው አካባቢ በተለየ ምንም አይነት የማህበራዊ ልማትም የመሰረተ ልማት ስራም አይሰራም። ገንዘብ ወደዚያ አካባቢ ኢንቨስት አይደረግም። የአካባቢው ተወላጆች ጭምር እንኳን የሌላው እዛ አካባቢ ከፍተኛ ጦርነት በማንኛውም ሰዓት ጦርነት ሊነሳና ሊወድም የሚችል ስለሆነ ማንም ሰው ሀብቱን ኢንቨስት አያደርግም። ከተማዎቹን ሄደህ ብታያቸው ልክ ከጦርነቱ ማግስት የነበሩበት ሁኔታ ነው ያሉ። ትናንሽ የሸቀጣሸቀጥ ሱቆች አሉ። የፈራረሱ ቤቶች እዛው እንደፈራረሱ ነው። ልጆች ኩኩል ይጫወቱበታል። ይሄ ተስፋ ቢስ ህይወት አደረገ። የሰው የሚወለዱ ልጆች ነገ ምንም የሚታያቸው ተስፋ የለም። አካባቢው አይቀየርም። ልጆች ሰዎች ያድጋሉ፣ ትዳር ይመሰረታሉ፣ ህይወታቸው ግን አይቀየርም። ሌላው አካባቢ በጣም በፍጥነት እየሄደ ነው። ይሄ ከሚኖሩት በታች ይህን እንዲሆኑ አደረጋቸው። እንደ ትንሽ ከሞቱት ይሻላሉ እንጂ ኢትዮጵያ ውስጥ ከሌለ የቀሩ አካባቢ ከሚኖሩት በታች እንዲሆኑ ያደረጋቸው። ይህንም ደግሞ በጸጋ አልተቀበለውም። በተደጋጋሚ ይህ ሁኔታ ተቀይሮ እኛም እንደሌላው አካባቢ መልማት፣ የተሻለ ህይወት መኖር አለብን እያለ የክልሉን መንግስት አጋጣሚ ሳያገኝ የፌዴራል መንግስቱን ይጠይቃል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሲሄዱ ጥያቄ ተነስቶ ነበር። አሁን ባለፈው በዶክተር አብይ መቀሌ ላይ ሰዎችን የአካባቢ ሰዎችን ባነጋገሩበትም ጊዜ እኛ እንዴት ነው በዚህ ሁኔታ ውስጥ የምንኖረው? ይሄ ሁኔታ መቀየር አለበት የሚል ጥያቄ ተነስቶ ነበር። እንግዲህ ይቀየር ከተባለ አንድ ብቸኛው በተጨባጭ በእጅ ያለው አማራጭ እና የሚቻለው አሁን ባለው ተጨባጭ ሁኔታ የሚቻለው በአልጀርሱ ስምምነት መሰረት የተቋቋመው የባውንደሪ ዲሊሚቴሽን ዲማርኬሽን ኮሚሽን ያሳለፈውን ውሳኔ መቀበልና መሬት ላይ ማድረግ ነው። ይሄ እንግዲህ አሁን ከኢትዮጵያ በኩል እኛ ለምን ወደዚያ ሄዳለ የሚል ነገሮች ከዛም በኩል ባድመ እኮ የጦርነቱ ማጠንጠኛ ቦታ ስለሆነች እና ባድመ ስለምንል እንጂ ጦርነት እኮ 1000 ኪሎ ሜትርም ላይ ነው ተካሄዱ። ብዙ ቦታዎች ወደ ኢትዮጵያ የመጥተዋል። ከኢትዮጵያ ወደዚያ ሄደ የሚባልበት ያሉ ሰዎች እንደከፋቸው ከዛ ወደዚህ ነው የተባሉት ልኮ ይገባቸዋል። ወደ ኢትዮጵያ እንዲቀላቀሉ የተደረገ ኤርትራ ነጻነት የታገሉ ናቸው። በኤርትራ ነጻነት የሚኮሩ ናቸው። ኤርትራዊ ነን ብለው የኖሩ ናቸው። ወደዚህ ጋር መካለላቸው እነሱም አያስደሳቸውም። ስለዚህ ቅሬታው በሁለቱም በኩል ስለሆነ እዚህ ጋር ያለው ቅሬታ በዛም በኩል ሊነሳ ስለሚችል እኔ አሁን በደንብ እንደገባኝ ነገሩ እንደው በቅንነት በሰላም እንፋ ብለን ስንሄድ የለም እኔም እኮ ወደዛ መሄድ አልፈልግም እኔም ወደዛ አልፈልግም የሚሉ በሁለቱም ወገን ስላሉ ውይይት ማድረጉን ዲሊሚቴሽን ዲማርኬሽኑ ላይ ውይይት ማድረጉን ምታመልጠው የማትችለው ያደርገዋል። ስለዚህ ምንም ችግር ሳይኖር መጥቃት ይቻላል። ከዚህ በተጨማሪ ትልቁ ዋጋ መስጠት ያለበት አሁን ካለው ሰላምም ጦርነት ያልሆነ ሁኔታ ወይም ሞት አልባው ጦርነት አንዳንዴ ሞት ያለው ጦርነት ውስጥ ከምትኖርና ከልማት ርቀህ ከኖሩት በታች ከሞቱት በላይ የሆነ ህይወት ከመኖር ወደዛ ሄደን ሄዶ ድንበር ላይ
ሰላም
ኑሮ አይቋረጥም፣ ህይወት አይቋረጥም። ለምሳሌ ሶማሌ ድንበር ላይ ብትሄድ በዛና በዚህ በኩል እኮ ዘመዳሞች አሉ። ጋምቤላ ብትሄድ በዛና በዚህ ዘመዳሞች አሉ። ሰላም ከሆነና የኢኮኖሚክ ኢንቴግሬሽን በመካከላቸው ከተፈጠረ ድንበሩ የማይጎዳ ነው የሚሆነው። ዝምድናቸውም የማይበጥስ ነው የሚሆነው። አንድነታቸውም የማይበጥስ ነው የሚሆነው። ዲማርኬት ሲደረግ እዛና እዚህ እንሆናለን ብለው ኖ ዋር ኖ ፒስ ኮንዲሽን ውስጥ ሞትም ያለበት አንዳንዴ ምንም የማይለማና ከኖሩት በታች ከሞቱት በላይ ሆነ ከመኖር ይልቅ ለምተህ በኢኮኖሚክ ኢንቴግሬሽን ወንድማማች ሆነ የምታገኘው ይበልጣል የሚለው እነዚህ ናቸው የሚመዛዘነው። ጠቅላይ ሚኒስትሩ ማብራሪያቸው ላይ ምን ያነሱት ይህን ሁሉ ብለው ግን ይሄን ቢሆን አንድ በኢህአዴግ ስራ አስፈጻሚ ኮሚቴ የሚወሰን አይደለም፣ በጠቅላይ ሚኒስትሩም የሚወሰን አይደለም፣ በስራ አስፈጻሚም የሚወሰን አይደለም። መጨረሻ ላይ ዞሮ ዞሮ ፓርላማ ነው የለም። ይሄ ነገር መሆን የለበትም። እዛው ነዋሪን ኖፊስ ሁኔታ ውስጥ መቆየት አለብን፣ ወይም ደግሞ ሌላ ምን አማራጭ ሊሆን እንደሚችል እስካሁን የሚታወቅ ነገር የለም። መሆን ያለበትን አማራጭ እኛ ፓርላማው ነው የሚወስነው። ከዛ በኋላ ፓርላማ የወሰነውን ነው ስራ አስፈጻሚ ጠቅላይ ሚኒስትሩ ተግባራዊ የሚያደርገው። ስለዚህ እሱንም ቢሆን ይሄን ለምን አደረግክ ተብሎ አይደለም መጠየቅ ያለብኝ። እንደውም መጠየቅ ካለበት እኮ ድሮ የተወሰነ ስለነበር እስካሁን ለምን ሳይፈጸም ቀረ ተብሎ ነበር መጠየቅ የነበረብኝ። አሁንም ቢሆን ቀልብሱ ይላላችሁ በእጃችሁ ነው፣ ከዛ በኋላ የወሰናችሁ ግን አስፈጽማለሁ ነው ያለው።
ትልቅ አባባል
እንግዲህ ይህ በእንዲህ እንዳለ ደግሞ ቅድም ዜናውም ላይ እንዳነሳሁት ኢሳያስ ደግሞ የሰላም ጥሪውን ተቀብሏል። ይሄ ማለት እኔ በሚገርም ሁኔታ የሚታየኝ ነገር ወደ ዲማርኬሽን ስንሄድ ወደ መሬት ላይ ችካል ቸክሎ ወደ መካለል ስንሄድ ዝም ብሎ እዛ ካርታ ላይ ያለውን ላድርገው ብትል
እንደማይሆን
ጥያቄ የሚነሳው በኢትዮጵያ በኩል ሳይሆን በኤርትራም በኩል ስለሚነሳ የኤርትራ መንግስት ራሱ እንግዲህ እየተነጋገረን እስኪ እናንተ ወዴት ናችሁ? ይሄ መቃብር ቦታ ይልቅ ከሁለት ቦታ ቆረጥ የሚለው ጥያቄ
እነሱ
በኢትዮጵያውያን በኩል ሳይሆን በኤርትራውያንም በኩል እንደኔ ዘመዴን የቀበርኩትን ወደዛ እኮ ወሰድክብኝ። እንደ እዚህ ጋር እኮ ሁለት ሚስት አለች፣ የአንደኛዋ ሚስት ወደዛ አደረክብኝ የሚል ኩናማ ይህት ሊያጋጥም ይችላል። ስለዚህ እስኪ እንዴት እናደርገው የሚለው ነገር መንግስታቱ የሚወስኑ ሳይሆን የአካባቢው ህዝብ ራሱ የማይቀበለው ስለሆነ መንግስታቱ በዚህ ህዝብ መሰረት ወደ ውይይት የሚመጡበት ሁኔታ የማይቀር ነው ይመስለኝ። እና እንደው እንደራደር አይ የለም ድርድር የምትሉት ቅድመ ሁኔታ ስለሆነ አንቀበልም በሚል ስንወዛገብ
ሌላ ነገሮች
ተወልደው አደልቶ ነው አግብቶ መውለድ የሚደርሱበት ደረጃ ላይ ደረሱ። ይህን የምንቀይረው ነው እና ሰላምንና የህዝብ የተሻለ ህይወት መሰረቱ ያደረገ ነው የአልጀርስ ስምምነቱን የመቀበል ያለ መቀበል በኢህአዴግ አስፈጻሚ የቀረበና ጠቅላይ ሚኒስትሩን በቀደም አብራሪ
የሰጡበት እንደው እንደ ጥቆማ ብለን ለማለፍ ለመናገር ምፈልገዋለ የስራ አስፈጻሚው ያን ውሳኔ እንደ ውሳኔ አድርጎ ባቀረበበት ጊዜ ተከታታይ መግለጫ አለመውጣቱ ነው ለዚህ ሁሉ ጭቅጭቅ መንስኤ የሆነው ባይነኝ። እና መንግስት ሁልጊዜ የሚናገራቸውን አደርጋለሁ የሚላቸውን ነገር ከመግለጫዎች ጋር ከመግለጫው ቀጥሎ ማብራሪያ አብሮ መምጣት መቻል ነበረበትና አንዱ አለመምጣት ያን ያህል ንግግሮች ሊመጡ ይቻሉ። ለማንኛቸውም ጥሩ አካሄድ ነው፣ ግን የኤርትራው መንግስት አመጣጥ በጣም ተፋጠነብኝ። እኔ በተለይ ዛሬ የኤርትራው ፕሬዚደንት የሰማዕታት ቀን በሚከበርበት ቦታ ላይ ነው የተናገረው ይሄን ነገርና ምንስ ይላል የኤርትራስ ህዝብ እንዴት አለው የሚለውን ነገር እንግዲህ ከዚህ ካሉ ኤርትራውያኖች ምናልባት ወደፊት ፈልገን ለማግኘት እንሞክራለን። እና ሁኔታው ግን ጥንቃቄም ደግሞ የሚያስፈልገው ነገር ነው። እኔ አንዳንድ ጊዜ ተጠራጣሪ ነኝ። የዛን ጊዜ ጦርነቱ ከመጀመሩ አንድ ሳምንት በፊት የኤርትራ ልኡካን የዚህን የድንበር ጥያቄ ለመነጋገር አዲስ አበባ ነበሩ። አዲስ አበባ እያሉ መላእክተኞች አዲስ አበባ እያሉ ነው ጦርነት የተከፈተብንና እኔ አንዳንድ ጊዜ መጥፎ ነገር ጭንቅላቴ ውስጥ ስለሚገባ እነዚህንም ነገር ለማየት እንትን ብዬ ነው። ጠቅላይ ሚኒስትሩ እረፍትም አላገኙ። ከዛ ቀጥታ ተነስቶ ወደ ደቡብ ሄዱት። ደቡብም የሚሄደው ውይይቶችን አካሂደዋል። የወላይታና የስዳማ ችግር፣ ከዛም ደግሞ ወደ ወደ እንትል ወደ ስልጤ ተጉዟል። ብዙም ዝርዝር የለንም ግን ካሉት አዎ ወልቂጤ የተሄደው ባሉት ባለን ጊዜ አጠረ ባለበልኩ ዋና ተነሱ ያልካቸውን የምትላቸው እርግጥ የክልል ጥያቄ ተነስቷል። እሱን ጨምረ የህዝቡ ጥያቄን የሳቸው መልስ በጣም ውስጥ የሚገባ ሰዎች ሁሉ ጊዜ የመገንጠል አብሮ መኖር የሚባለውን ነገር በሚወስኑበት ጊዜ ወይ ለመወሰን በሚፈልጉበት ጊዜ የሚነሱ ጥያቄዎች አሉና ምን ተነሱ ምንስ ተመለሰላቸው እሱ ላይ በሱ ላይ እንተናድርክ።
እሺ እንግዲህ በሚያስገርም ሁኔታ ከዚህ በፊት ሰምቼ የምማላቀው ጉራጌም ክልል የመሆን ጥያቄ ተነስቷል። እንግዲህ እኔ አጠቃላይ የጉራጌ ጥያቄ አይመስለኝም።
አዎ
በሲዳማ በኩል ኦፍ ኮርስ ብዙ በተደጋጋሚ ሲነሳ የቆየ ጥያቄ ስለሆነ ህዝቡም በጣም ትልቅ የኢኮኖሚ አቅሙም ብዙ ነገሮች አሉ። የሆሞጂኒቲውም ስታየው የጉራጌና የሲዳማ ሆሞጂኒቲ አንድ አይደለም። የጉራጌ ሆሞጂነስ ሶሳይቲ አይደለም፣ ሲዳማ ግን ነው። ስለዚህ የክልል ጥያቄ በሲዳማ ሲነሳ አይገርምም፣ በጉራጌ መነሳቱ ግን አዲስም አስገራሚ የሚሆንብን እና እንግዲህ የተፈጠረውን ግጭት ታውቃለ። እነዚህ ግጭቶች ውስጥ ሰዎቹም ስብሰባው ላይ የነበሩ ሰዎች ሲናገሩት እንደሰማ ነው ከንግግሩ መረዳት የሚቻለው የየአካባቢው ኃላፊዎችም በዚህ በወረዳ በቀበሌ ጭምር ያሉ ነበሩ። ይሄ ከሌውጣ የሚባል ነገር ሲነሳ እና የፖለቲካ ትርፍ የማግኘት ዝንባሌ በዚህ ያላቸው ሰዎች ለሲዳማ ህዝብ ተቆርቋሪ ሆኖ መቅረብ የህዝቡን በርካሽ አቋም የህዝቡን እንዴ የኛ እኮ የኛና የኛ ተቆርቋሪ ነው የሚል ነገር ለመፍጠር የተደረገ ነገር ነው እና እነሱ ነው ቅድም ዜና ላይ የጠቀስኩት። ሰውም እንዲነግራቸው አይጠበቅም፣ ሁላችሁም ሪዛይን አድርጉ ነው ያላቸው እና ደግሞ ታደርጋላችሁ ብዬ ነው የሚጠብቀው። ምክንያቱም ይህንን ትልቅ ውርደት አምጥታችኋል፣ አብሮ የኖረ እዛ አጋጭታችሁ ነው ያላቸው። ይህ አንድ በጣም ትልቅ ነገር ነው። በሌላ በኩል የመገንጠሉን ጥያቄ አንስተው የጉራጌውን እንግዲህ እኔ ቅድም ካነሳሁልህ እኔ በጣም የጉራጌንም አካባቢ የልጅነት እውቀት ትዝታ ነው እንጂ ያለኝ አውቀዋለሁ። ብዙም ነው የማውቀው በዚህ በክስታኔ በሚባለው ከኦሮሚያ ጋር ከሚዋሰነው አካባቢ ጀምሬ እንድብርን ሁሉ አውቀዋለሁ። በጣም እንትን ነው የተለያዩ ናቸው። በቋንቋም አይግባቡ ኦፍኮርስ አንዳንድ ጉራጌዎች ቢሆንም እና ወደ ክልል ሲሄዱ በጣም ነው የሚቸገሩት። በዚህ ላይ መሬታቸው በጣም ትንሽ ነች። ህዝቡ እዛው ክልል ውስጥ አብዛኛው ህዝብ የጉራጌ ህዝብ ጉራጌ ክልል ውስጥ የሚኖር ሳይሆን ውጭ ነው የሚኖረው። የሚገርም በመንገድ ልማት ከኢትዮጵያ በሙሉ ቀድሞ የለማው ጉራጌ ነው። በመንግስት ሳይሆን ራሳቸው ነው ያለሙት። መንገዱን ያለሙት ግን ኢኮኖሚን እያስ ሁሉም አብዛኛው ሰዎች ውጭ ስለሚኖር ሲሞት ሀገሩ ስለሚቀበል አስከሬን ለማጓጓዝ ነው መንገዳቸው ሁሉ ያሰሩት እና አብዛኛው ህዝባቸው ውጭ ነው የሚኖረው። በዚህ ሁኔታ የክልል ጥያቄ ማንሳት ምንም አይጠቅማችሁም ያሉት፣ ይልቁንስ አካባቢያችሁን አልሙን ያሉት የሲዳማዎቹን ይሁን ጥያቄያቸው ህገ መንግስታዊ ነው፣ ግን እስኪ በደንብ ይብላላ። ሌላውም ህዝብ ይሄን ለምን እንደምትጠይቅ ድንገት ሲሆን ሌላው ይቀየማል፣ ሌላውም ይህን ጥያቄ ሊያነሳ ይፈልጋል። እንደ መበታተን እንደ ስጋት ሊያዩ ይችላል። ስለዚህ እስኪ ጥያቄያቸው ምን ያህል ምክንያታዊ እንደሆነ ሌላውም ሰው እንዲያቀየው ይብላላ። እናንተም ተወያዩበት፣ ሌላውም ሰው የሌላውም ሰው አሳውቁና ይወያይበት ነው ያሉት። እንደ ዝም ብሎ በችኮላ እንዳይሆን ግን ምንም የሚከለክላቸው ነገር የለም፣ መብታቸው ነው ያሉት። በመብት ደረጃ የጉራጌውን መብት ነው፣ ግን በአዋጭነት ደረጃ ስታየው ሊሆን ሊደረግ ይችላል የሚለውን ስታየው ደግሞ ሊሆንም አይችልም የሚልም ነገር ይፈጥራል። የጉራጌ ልዩ የሚያደርገው ይሄ ነው፣ ህገ መንግስታዊ መብት መሆኑ እንደተጠበቀውን እና እነዚህ ናቸው እንግዲህ ዛሬ ማታ ምናልባት ከቻል ከአሁን ከሰዓታት ከአንድ ሰዓት በኋላ
የሲዳማና
በቴሌቪዥን ይቀርባል ሙሉ ውይይቱ። እሱን ሰምተን ለውይይት የሚያበቃ ነገር ካለ ቅዳሜ የምንመለስበት ይመስለኛል። ቅዳሜ ጠዋት ደግሞ ሰልፍ አለ። ለቅዳሜ ፕሮግራማችን ሰልፉም ላይ እገኝና እዛ የነበረውን ስሜትም ጭምር የምንወያይበት ይሆናል።
የሲዳማን በተመለከተም እንደዚሁ ሄዳችሁ ተወያዩበት የሚል እነሱም መልስ የሰጡበት ያደረጉበት ጊዜ አለ። ጊዜ ደግሞ ይሰጠኝ ብለውም የጠየቁበት ሁኔታም አለና እሱንም አንድ ላይ ያጠቃለን ምን እንደሚመስል ከመግለጫውን ከያዘን በኋላ ሙሉ ውይይቱን ካዳመጥን በኋላ ለቀዳሚ ማዞሩ ይሻላል። የፓርላማው ግን ሌላም ጥያቄዎች አሉኝ፣ ግን እሱን ለሚቀጥለው ለቀዳሚ እናዞሩ። ለዛሬ ግን በጣም ነው የማመሰግነው ስለ ትብብርህ እና ይሄንን ሰዓት ግን ያለፍክ በመሽት እናንተ ጋር የመሽት ነው አሁን የመኝታም ሰዓት ነው። እሱን አሳልፈ ለምታደርግልን ዘገባና ዜና አቅራቦት በጣም እናመሰግናለሁኝ። አድማጮች የምታዳምጡት ኢትዮጵያ ድምጽ የሬዲዮ አገልግሎት ነው። የኢትዮጵያ ድምጽ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያስተላልፈውና ሀገር በየሰሞኑ ሲሰኘ ሳምንታዊ ዝግጅታችን እዚህ ላይ ያጠናቀናል። ፕሮግራማችን ለመከታተል በድረገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። እስከሚቀጥለው ፕሮግራም ድረስ በሰላም ለሀገራችን ሰላም፣ ፍቅር፣ ደስታ፣ አብሮነት ደህና ሁኑ።
ልጆች ባለም ዙሪያ ሁሉ ሰላም ይሁን ምድሩ